Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ የተከሰተውን ህዝባዊ ተቃውሞ ተከትሎ ዘገባውንና ምርመራውን ለኢትዮጵያ ህዝብ ተወካዮች ምክር ቤት ዛሬ አቅርቧል። ኮሚሽነሩን አቶ አዲሱ ገብረ እግዚአብሔርንና ዘገባውን ይዘናል፣ እንደደረሰ እናቀርባለን።
በዚህ የሰብአዊ መብት ኮሚሽኑ ሪፖርት ላይ ስማቸው የተጠቀሰው ፓርቲ መሪዎችና የሚዲያ ተቋማት ኃላፊዎች ምላሻቸውንም ሰጥተዋል።
በዚህ የምላሻቸውን የሰጡት ውስጥ የመጀመሪያው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ የሰማያዊ ፓርቲ ኃላፊ አቶ የሸዋስ አሰፋ፣ እንደዚሁም ደግሞ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ እና የኢትዮጵያ ሳተላይት ቴሌቪዥን ዳይሬክተር አቶ አበበ ገላው ናቸው። ሁሉንም በሪፖርታችን አካተን ወደ በኋላ ላይ ይዘን እንመለሳለን።
ድርቅን ተከትሎ በኢትዮጵያ ሶማሌ ክልል የተከሰተው የአጣዳፊ ተቅማጥና ትውከት በሽታ ስርጭት በ70% መቀነሱን የጤና ጥበቃ ሚኒስቴር አስታወቀ።
በተጠቀሱት ዞኖች በቀን እስከ 700 ሰው በላይ ድረስ ይመዘገብ ነበርና በአጠቃላይ ከ9 ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው።
የጤና ጥበቃ ሚኒስትሩን ቃል አቀባይ አቶ አህመድ ኢማኑን ነው የሰማችሁት። ዘገባውን ይዘናል፣
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ ለዓለም አቀፍ ዜናዎቻችን ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ግዙፍ የውጭ እርዳታ ቅነሳ እንዲደረግ ሀሳብ ያቀረበ ቢሆንም ደቡብ ሱዳንን መርዳታችንን መቀጠል እንዳለብን ባልደረቦቼን አሳስባለሁ ሲሉ ደቡብ ሱዳን በጉብኝት ላይ የሚገኙት አንድ የዩናይትድ ስቴትስ የፖለቲካ ሰው ተናገሩ። የዴላዌር ክፍለ ሀገሩ ዴሞክራት ሴናተር ክሪስቶፈር ኮንስ በዚህ ሳምንት በአማጽያን ቁጥጥር ስር የምትገኘዋን የቀድሞዋን የዩኒቲ ክፍለ ሀገር ከተማን ጋኒ ያለን የጎበኙ ሲሆን የከተማዋ ሕዝብ እንዳለ ለሚበላው የሰብአዊ እርዳታ ጠባቂ መሆኑን ሲረዱ እጅግ ያስደነገጣቸው መሆኑን ገልጸዋል። ዳንኤል መግቢያ መውጫ መንገድ ስለሌለ ማናቸውም ቁሳቁስና ሰብአዊ እርዳታ የሚደርሰው በአየር መሆኑን፣ ወጪውም እጅግ በጣም ከፍተኛ መሆኑን አክለው ገልጸዋል። የተወሰኑ የተባበሩት መንግስታት ተልእኮዎችና የተወሰኑ ሀገሮች ቅድሚያ ትኩረታቸውን እንዳለ መቀጠል ያለበት መሆኑን ጠንከር ያለ ማሳመኛ ይዘን መከራከር ይኖርብናል ሲሉም ሴናተር ኮንስ አስረድተዋል።
ወደ መካከለኛ ምስራቅ ነው የምናመራው። መካከለኛ ምስራቅ እና አፍሪካን ለመጎብኘት የተነሱት የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ሳውዲ አረቢያ ይገኛሉ። በሳውዲ የጀመሩት ጉብኝታቸው ወደ ግብጽ፣ እስራኤል፣ ኳታር እና ጅቡቲ ይወስዳቸዋል። መከላከያ ሚኒስትር ማቲስ ወደ ሪያድ ሲያመሩ ለጋዜጠኞች በሰጡት ቃል በሳውዲ ጎረቤት የመን ያለው ውዝግብ ወደ የእርስ በርስ ጦርነት እንዳይለወጥ የተባበሩት መንግስታት በሚሸመግለው እርቀ ሰላም መፈታት እንዳለበት አስገንዝበዋል። የመኑ ውዝግብ በኢራንና በሳውዲ አረቢያ መካከል የሚካሄድ የውክልና ጦርነት ተደርጎ ነው ብዙውን ጊዜ የሚታየው። የዩናይትድ ስቴትስ ባለስልጣናት እንደጠቆሙት ፕሬዚዳንት ዶናልድ ትራምፕ በኢራን ከሚደገፉት የሁጡ ሽምቅ ተዋጊዎች ጋር የሚካሄደውን ጦርነት ከሚደግፉት ከሳውዲዎች ጋር ስትራቴጂካዊ ግንኙነታቸውን ለማጠናከር ይፈልጋሉ።
ሰሜን ኮሪያ የኒውክሌር የጦር መሳሪያዎችና የተወንጫፊ ሚሳይሎች መርሃ ግብሮቿን እንድታቆም ዓለም አቀፉ ማህበረሰብ የዲፕሎማሲያዊና ምጣኔ ሀብታዊ ጫና ሊያሳድርባት ይገባል ሲሉ ዛሬ የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ አሳሰቡ። ምክትል ፕሬዚዳንት ፔንስ በጃፓን ጉብኝታቸው ወቅት ባደረጉት ንግግር ዩናይትድ ስቴትስ የኮሪያን ባህረ ገብ ከኒውክሌር ነጻ የማድረግ ግቧ ዳር ሳይደርስ አታርፍም፣ ይህን ለማድረግ ደግሞ ያለው አማራጭ መንገድ ሁሉ ስራ ላይ ሊውል ይገባል ብለዋል። ካሁን ቀደም ከሰሜን ኮሪያ ጋር የኒውክሌር መርሃ ግብሮቿን ጉዳይ ለመደራደር የተደረጉ ዓለም አቀፍ ጥረቶችን የከሸፈውን የሁለተኛውን የስድስትዮሽ ድርድር ጨምሮ ያስታወሱት ፔንስ ሰሜን ኮሪያ አልፎባታል። አሁን የሚያዋጣው መንገድ ዩናይትድ ስቴትስ፣ ጃፓን፣ ደቡብ ኮሪያ እና ቻይና ተነጋግረው ፒንግያንግን ማግለል እና ጫና ማሳደር ነው ሲሉ አስረድተዋል። የዩናይትድ ስቴትሱ ምክትል ፕሬዝዳንት ቶኪዮ ውስጥ ተቀብለው ያነጋገሯቸው የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በሁሉም አማራጭ መንገድ የሚለውን እረዳለሁ ብለዋል። አያይዘውም በሰላማዊ መንገድ ለመነጋገር ተስፋ የሚያደርጉ መሆናቸውንም አክለዋል። ሆኖም ለመነጋገር ያህል ከሆነ ግን ፋይዳ አይኖረውም ብለዋል። የዩናይትድ ስቴትስ ምክትል ፕሬዝዳንትና የጃፓን ጠቅላይ ሚኒስትር አስተያየቶቹን የሰጡት ሰሜን ኮሪያ ከባህር ሰርጓጅ መርከቦች ሰፍረዋል ሚሳኤል ለመተኮስ ሞክራ ከከሸፈባት በኋላ ነው።
ወደ ዩናይትድ ስቴትስ ስናመራ ቱርክን ይመለከታል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ በቱርክ በተካሄደው ህዝብ ውሳኔ በጠባብ የድምጽ ብልጫ ላሸነፉት ለፕሬዝዳንት ሪቼፕ ኤድዋርድን የደስታ መግለጫ መልእክት ልከዋል። ኤድዋርድን በህዝብ ውሳኔው አሁን ሀገሪቱ ከምትተዳደርበት ምክር ቤታዊ ስርዓት ጠንካራ የስራ አስፈጻሚ ስልጣን ይፈጥርላቸዋል። ሁለቱ መሪዎች በስልክ መነጋገራቸውን የገለጸው ዋይት ሃውስ የሶሪያ ፕሬዝዳንት ባሻር አልአሳድን በቅርቡ ለደረሰው የኬሚካል ጥቃት በተጠያቂነት መያዝ እንዳለባቸው መወያየታቸውንም አስታውቀዋል። እስላማዊ መንግስት ብሎ ራሱን ከሚጠራው ቡድን ጋር ስለቀለጠው ውጊያም የተነጋገሩት መሪዎቹ ሽብርተኝነትን ግባቸውን ዳር ለማድረስ በሚጠቀሙ ወገኖች ሁሉ ተባብረን መቆም አለብን ማለታቸውን ዋይት ሃውስ አመልክቷል። የቱርኩ ፕሬዝዳንት ኤርዶዋን ተቃዋሚዎች የእሁዱ ህዝብ ውሳኔ ድምጽ አሰጣት በድጋሚ እንዲካሄድ እየጠየቁ ናቸው። ዓለም አቀፍ ታዛቢዎችም በምርጫው ፍትሃዊነት ላይ ጥያቄ አንስተዋል። እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዘገባዎቻችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
አድማጮቻችን የመጀመሪያው ዘገባችን በመንግስት የተቋቋመው የኢትዮጵያ መንግስት የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ካለፈው አንድ አመት ከሰኔ እስከ ጥቅምት ወር ስለነበረው ህዝባዊ ተቃውሞ ዘገባውን ለኢትዮጵያ ህዝብ ተወካዮች ምክር ቤት ማቅረቡን መጀመሪያ ላይ ጠቆም አድርገናቸዋል። ኮሚሽነሩ አቶ አዲሱ ገብረ እግዚአብሔር በዝርዝር የሰጡትን ዘገባ እየተጠባበቅን ነው። እንደዚሁም ደግሞ በዚህ ዘገባ ላይ ስማቸው በዚህ ሪፖርት ላይ ስማቸው የተጠቀሱትን የፖለቲካ ፓርቲዎችና የሚዲያ ተቋማትን ኃላፊዎች ምላሽም ይዘናል። ሁለቱ ሪፖርቶች እንደደረሱን እናቀርባለን። እስከዛው ግን ወደ ተከታዩ ዘገባችን እንለፍ። ድርቅን ተከትሎ በኢትዮጵያ ሶማሌ ክልል የተከሰተው የአጣዳፊ ተቅማጥና ተውከት በሽታ ስርጭት በ70% መቀነሱን የጤና ጥበቃ ሚኒስቴር አስታውቋል። የሚኒስትሩ ቃል አቀባይ አቶ አህመድ ኢማኑ ለአሜሪካ ድምጽ እንዳብራሩት በፊት ይመዘገብ የነበረው የበሽተኞች የታማሚዎች ቁጥር በ700 ወደ 222 ዝቅ ብሏል። የኢትዮጵያ ጤና ጥበቃ ሚኒስቴር ቃል አቀባይ የሆኑት አቶ አህመድ ኢማኑን በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኑ እንደሚሉት ያጣዳፊ ተቅማጥና ተውከት በሽታ በኢትዮጵያ ሶማሌ ክልል የተከሰተው ከድርቅ ጋር በተያያዘ ነው። ድርቁን ተከትሎ በመጣው የውሃ ጥረት ምክንያት ካለፈው መስከረም ጀምሮ በሽታው መከሰቱን ያስረዱት ከ11ዱ የሶማሌ ክልል ዞኖች በ9ኙ በሽታው ተከስቶ እንደነበር የተጠቁት አካባቢዎች ግን ውስን መሆናቸውን አቶ አህመድ አብራርተዋል።
በኢትዮጵያ ሶማሌ ክልል ውስጥ ወደ 11 ዞኖች አሉ። ከ11 ዞኖች ውስጥ በሽታው የታየባቸው የተወሰኑ አካባቢዎች ያሉት በ9 ዞኖች ውስጥ ነው። ከ9 ዞኖች ውስጥ ደግሞ ወረድ ብለን በተወሰኑ ወረዳዎች ውስጥ ነው ይህ በሽታ የታየና ምናልባት ሲገለጽ አጠቃላይ ዞኖቹ በሙሉ በሽታው አፌክት ሆነዋል የሚል አይደለም። በተወሰኑ ኤሪያዎች ላይ የተከሰቱ ችግሮች ናቸው።
ይህም ሆኖ የበሽታው ስርጭት እየቀነሰ መምጣቱን ቃል አቀባዩ አስታውቀዋል። ከአስር ቀናት በፊት በቀን ይመዘገብ የነበረው የታማሚዎች ቁጥር ከ700 በላይ እንደነበር፣ ትናንት የተመዘገበው ግን 222 መሆኑን በማሳያነት ጠቅሰዋል። አቶ አህመድ
ከ700 ሰው በላይ የሚመዘገብበት የህሙማን ይገኝበት እንደነበረ ይታወቃል።
በአጠቃላይ በክልሉ ማለት ነው፣ በጠቀሷቸው ዞኖች
በክልሉ በተጠቀሱት ዞኖች በቀን እስከ 700 ሰው በላይ ድረስ ይመዘገብ ነበር እና ይሄ ላይ ነው ሰፊ ርብርብ የተደረገው እና አሁን ባለው ሁኔታ ላይ ወረዳዎች ይታየ ነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይሄም ማለት እንግዲህ አሁን ያለው በሶስት ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም እጅግ በጣም ቀንሶ አሁን ከ70% በላይ ቀንሷል። አሁን ከ70% በላይ ቀንሷል ማለት ከ700 ወደ 200 ምናምን አካባቢ ወደ 222 አካባቢ ትናንትና መመዝገቡ ታውቋል። ስለዚህ ወደ 6 የሚጠጉ ዞኖች ላይ ያሉ የማከሚያ ቦታዎች ወይም ደግሞ አገልግሎት መስጫ ቦታዎች እንዲቆሙ ተደርጓል። የበሽተኞች ቁጥር በዛ አካባቢ ላይ እየቀነሰ በመምጣቱ ማለት ነው።
የበሽታው ስርጭት ሊቀንስ የቻለውም በአገር ደረጃ በተደረገው ከፍተኛ ርብርብ መሆኑን ነው አቶ አህመድ ያስረዱት።
ይሄው ማለት እንግዲህ እንደ ሀገር የኮማንድ ፖስት በፌደራል ደረጃ አለ፣ በክልሉም እንደዚሁ የፌደራል የክልሉ ኮማንድ ፖስት ተቋቁሟል። ይሄንን ኮማንድ ፖስት ከታች ድረስ ባለው የህክምና ጣቢያ ድረስ አገልግሎት ለመስጠት አጠቃላይ ከሀገሪቱ ከአጎራባች ክልሎች ጀምሮ ማለትም ከአማራ፣ ከትግራይ፣ ከሐረሪ ክልሎች እንደውም ከድሬዳዋ፣ ከአዲስ አበባ ከተማ አስተዳደሮች እንደዚሁም ከፌደራል ሆስፒታሎች ጭምር ከፍተኛ ቁጥር ያለው ባለሙያ ልምድ ያለው ባለሙያ እንዲዘምትና እዛ አካባቢ ላይ ያለውን ችግር ለማስወገድ ስራ እንዲሰራ የተደረገበት ሁኔታ አለ። ከዛም ባሻገር ደግሞ ያው የአጋር ድርጅቶቻችንም ከኛ ጎን ተሰልፈው የክልሉ ጤና ቢሮ ጋር በመሆን ሰፊ ስራ በመሰራቱ አሁን በሽታው እንግዲህ በቅርብ ጊዜ ውስጥ ይቆማል የሚል እንትን ያለን እየቀነሰ የመጣበት ደረጃ ላይ ይገኛል። አሁን
ሰሞኑን ወደ ሶማሌ ክልል በሄድኩበት ወቅት ከክልሉ ፕሬዝዳንት አቶ አብዲ መሐመድ ኦማር ጋር ባደረኩት ቃለ ምልልስ ከፌደራል መንግስት ዶክተሮች፣ ነርሶች የመጡበት ሁኔታ እንዳለ ይሄንን በሽታ ለመቆጣጠር ገልጸው ነበርና ቁጥራቸው ካለው አቶ አህመድ እስካሁን ድረስ ምን ያህሉ ናቸው ያሉት?
ባለፈው ከ500 በላይ ነው ከዚህ ያንቀሳቀስ ነው። እንደገና ዳውን ቅድም ካልኳቸው ክልሎች ጭምር በማስተባበር እንትን ያለ አሁን ባለፈው ሳምንት ራሱ ዛሬ 3 ቀን 4 ቀን በፊት ከ60 በላይ ባለሙያዎች ወደዛው ቦታ ልከናል።
እንግዲህ ድርቁ እንደሆነ መነሻው እርሶ ገልጸዋል፣ ሲገለጽም ቆይቷል። በኢትዮጵያ ሶማሌ ክልል ለተከሰተው የአጣዳፊ ትውከትና ተቅማጥ ወይም አተት በሽታ ስለዚህ ለድርቁ እየተሰጠ ያለውን ምላሽ በሽታውን ለመቆጣጠር ከሚደረገው ጥረት ጋር በማቀናጀት እየተሰራ ያለ ስራ አለ ወይ? አቶ አህመድ ከዚህ ጋር ተያይዞ ድርቁ በቀጠለበት ሁኔታ አሁን በሽታውን ቁጥጥር ላይ ማዋል ቢቻል እንኳን ወደፊት በዚህ መንገድ እንዳይከሰትስ ምን አይነት ስራ እየተሰራ ነው? ይሄንን ያብራሩልኝ።
ያው እንግዲህ ትልቁ በዚህ ከድርቁ ጋር ተያይዞ በጋራ ሌሎች ሴክተር መስሪያ ቤቶች በሙሉ አንድ ላይ ሆነው አጠቃላይ ሁኔታዎችን ነው የመከላከል ስራ ተሰርቶ አሁን የተከስኩት የጤና ጉዳይ ስለሆነ ባለሙያ የሚጠይቅ ስለሆነ እሱ ላይ ያለውን እንቅስቃሴ ለማሳየት ሞከርኩኝ እንጂ አጠቃላይ በሀገር አቀፍ ደረጃ ይህንን የድርቁንም ሁኔታ እና አጠቃላይ ከሱ ጋር ተያይዞ የሚመጡ ችግሮችን ለማስወገድ በሚያስችል መልኩ በጋራ ነው የሚሰራው። አሁን ለምሳሌ የውሃ አቅርቦትን ስንወስድ ከምግብ እጥረት ወይም ደግሞ ከምግብ አቅርቦት ጋር ተያይዞ የሚታይና እየቀረበ ያለበት ሁኔታ ነው ያለ። እንደውም አንዳንድ አካባቢዎች ላይ ተጨማሪ የውሃ ጉድጓዶችን ውሃ ማግኛ ቦታዎችን ጭምር በሀገር አቀፍ ደረጃ ባለው የድርቅ መከላከልና መቆጣጠር የኮማንድ ፖስት አማካኝነት በጋራ የሚሰሩ ስራዎች አሉ።
እንደ አውሮፓውያን አቆጣጠር ለ2017 ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD እንደሚያመለክተው በተለይ በአርብቶ አደር አካባቢዎች በተከሰተው ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከነዚህ ውስጥ 1.7 ሚሊዮን ወይም ከሩብ በላይ የሚሆኑት ደግሞ በኢትዮጵያ ሶማሌ ክልል ይገኛሉ። ለአጣዳፊ ተቅማጥና ትውከት በሽታ ምክንያት የሆነውም ይሄው ድርቅ እንደሆነ ነው እየተገለጸ የሚገኘው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው።
የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ዕለት በኢትዮጵያ ባለፈው ዓመት ከሰኔ እስከ ጥቅምት ወር በኢትዮጵያ ተካሂዶ የነበረውን ተቃውሞ በተመለከተ በኦሮሚያ፣ በአማራና በደቡብ ተከስተዋል የተባሉትን የምርመራ ሪፖርት ለሕዝብ ተወካዮች ምክር ቤት አቀርቧል። ሪፖርቱን ያቀረቡት ኮሚሽነሩ አቶ አዲሱ ገብረ እግዚአብሔር ናቸው። በሕዝብ ተወካዮች ምክር ቤት ተገኝቶ ሪፖርቱን ደግሞ ያጠናቀረልን መለስካቸው አማሃ ነው። ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሪፖርታቸው የሚመለከተው የጊዜ ገደብ ከሰኔ ወር 2008 ዓ.ም እስከ መስከረም 2009 መጨረሻ መሆኑን ከመጀመሪያው አመልክተዋል። የኮሚሽኑ የምርመራ ሪፖርት የሚያተኩርባቸው የሀገሪቱ ክፍሎችም የትኞቹ እንደሆኑ በዶክተር አዲሱ በዝርዝር ተመልክተዋል።
በኦሮሚያ ክልል ሁከትና ብጥብጥ በተካሄደባቸው ዞኖች ማለትም ፍንፍኔ ዙሪያ፣ ምስራቅ ሸዋ፣ ሰሜን ሸዋ፣ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋ፣ ጉጂ፣ ምዕራብ ጉጂ፣ ባሌ፣ ምዕራብ አርሲ እና ምስራቅ አርሲ በጠቅላላው በ15 ዞኖች እና 91 ወረዳዎች እና ከተማዎች በአማራ ክልል ከሚገኙ ዞኖች በሰሜን ጎንደር፣ በደቡብ ጎንደር፣ ባህር ዳር፣ በምዕራብ ጎጃም፣ በምስራቅ ጎጃም እና በአዊ ዞን በጠቅላላው በ6 ዞኖች እና 55 ወረዳዎች እና ከተማዎች በተፈጠረ ሁከትና ብጥብጥ እንዲሁም በደቡብ ብሔር ብሔረሰቦች እና ሕዝቦች ክልል በጌዲዮ ዞን በ6 ወረዳዎች እና ከተማዎች የነበረው ሁከትና ብጥብጥ ከሰብአዊ መብት አያያዝና አጠባበቅ አንጻር የምርመራ ቡድኖችን በማስተማራት የመስክ ምርመራ አድርገዋል።
በሪፖርቱ ከ170 ገጽ ውስጥ አብዛኛውን የሸፈነው በኦሮሚያ ታይቷል የተባለው ሁከትና ብጥብጥ እንዲሁም ይህን ለመግታት የጸጥታ ኃይሎች ወስደውታል የተባለው ድርጊት ነው። ተፈጥሯል ከተባሉት ሁከቶችና ብጥብጦች አንደኛው በቢሾፍቱ ሆራ አርሴዲ መስከረም 1 ቀን 2009 ዓ.ም የኢሬቻ በዓል ሲከበር የተከሰተውን አሳዛኝ ሁኔታ ያስታወሱት ዶክተር አዲሱ 56 ሰዎች በተፈጠረው ሁከት መሞታቸውን ተናግረዋል። በአጠቃላይ በኦሮሚያ ክልልም ምርመራው አግኝቶታል ያሉትን እንደሚከተለው ገልጸውታል።
ከሐምሌ 2008 እስከ መስከረም 2009 ዓ.ም በተካሄደው ሁከትና ብጥብጥ የ462 ሲቪል፣ የ33 የጸጥታ ኃይሎች በድምሩ 495 ሰዎች ሕይወት አልፈዋል። የ338 የሲቪል እና 126 የጸጥታ ኃይሎች በድምሩ በ464 ሰዎች ላይ አካል ጉዳት ደርሷል። በመቶዎች ሚሊዮን የሚገመት የህዝብ የመንግስትና የግል ባለሀብቶች ንብረት ወድመዋል። በዚህ መሰረት ይህንን ህግ በመተላለፍ በትጥቅ ጭምር የተደገፈ ሁከትና ብጥብጥ እንዲቀሰቀስ ያስተባበሩት በሽብርተኝነት የተፈረጁ እንደ ኦነግና ተባባሪዎቹ የፖለቲካ ድርጅቶች አመራርና አባላት በሰላማዊ መንገድ የፖለቲካ እንቅስቃሴ ለማካሄድ የተመዘገቡ ነገር ግን ከዚህ በተጸራሪ የቆሙ እንደ የኦሮሞ ፌዴራሊስት ኮንግረስ አመራርና አባላት በህግ ሊጠየቁ ይገባል።
ኮሚሽነሩ በኦሮሚያ ክልል የሁከቱንና የብጥብጡን መሰረታዊ ምክንያት እንዲህ ሲሉ ገልጸውታል።
በኢትዮጵያ ሰብአዊ መብት ኮሚሽን በ2008 ዓ.ም ለኢፌዴሪ የህዝብ ተወካዮች ምክር ቤት ሪፖርት ካቀረበ በኋላ ዳግም ያገረሸው ሁከትና ብጥብጥ አንደኛው መሰረታዊ መንስኤ ኮሚሽኑ በዚህ በቀደመው የምርመራ ሪፖርቱ በግልጽ እንዳስቀመጠው ስር የሰደደ የመልካም አስተዳደር እና የመብት ጥሰት ችግር ነው። ይህ በወቅቱ የተለየው የመልካም አስተዳደር ችግር የኦሮሚያ ክልላዊ መንግስት እንደ መሰረታዊ ችግር ተቀብሎት የነበረ ቢሆንም ይህ ምርመራ እስከተከናወነበት ጊዜ ድረስ ፈጣን፣ ስር ነቀል፣ ተከታታይነትና ወጥነት ያለው የመፍትሄ እርምጃ ባለመወሰዱ ሁከትና ብጥብጡ መቀጠሉን መገንዘብ ተችሏል።
አክለውም በኦሮሚያ ክልል የተፈጠረው ሰፊ የሥራ አጥነት ችግርም ሌላ የሁከቱንና የብጥብጡን መንስኤ አድርገው አቅርበውታል። ከእነዚህም መሠረታዊ መንስኤዎች በተጨማሪ ግን ሌሎች አባባሽ ኃይሎች እንደነበሩም ምርመራው ያሳያል ብለዋል።
ሕገ መንግሥታዊ ሥርዓቱን በኃይል ለመናድ የትጥቅ ትግል ያወጀውና በኢፌዴሪ ሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው ኦነግ፣ በሰላማዊ የፖለቲካ እንቅስቃሴ ለመስራት የተመዘገበው ኦፌኮ፣ እንዲሁም በሁከትና ብጥብጥ የመንግስት ለውጥ እንዲመጣ የሚሰሩት የኦሮሚያ ሚዲያ ኔትወርክ፣ ማህበራዊ ድረገጾችና ሌሎች መሰል ዜና አውታሮች ህዝቡን እያማረረ ያለው የመልካም አስተዳደር እጦት፣ የልማት ጥማት፣ እንዲሁም በወጣቱ ዘንድ ያለው የስራ አጥነት ምክንያት ተስፋ መቁረጥ በመነሻነት በመጠቀም ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ የአባባሽ ሚና መጫወታቸውን የኮሚሽኑም የምርመራ ሂደት አረጋግጠዋል።
በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲዮ ዞን የተፈጠረው ሁከትና ብጥብጥ የኮሚሽነሩ ሪፖርት ያያዘው የአካባቢው አስተዳደር ፈጥሯቸዋል ካላቸው ችግሮች ጋር ነው። ሌሎች አባባሽ ናቸው ያላቸውን ኃይሎችም ይዘረዝራል። ዶክተር አዲሱ ገብረ እግዚአብሔር
በጌዲዮ ዞን በሌሎች ብሔረሰቦች ላይ ያነጣጠረ ዘመቻ በተደራጀ ሁኔታ ሲካሄድ መቆየቱ በግልጽ የሚታይና የሚያስከትለው አደጋም ተጨባጭና የቅርብ መሆኑ የሚመለከታቸው የጌዲዮ ዞን መስተዳደር በሚገባ እየተገነዘቡ ሁከቱ ከመቀስቀሱ በፊትም ሆነ በኋላ አስፈላጊውን የመከላከል እርምጃ መውሰድ አልቻሉም። በዚህ ረገድ በደረሰው የ34 ሰዎች ሕይወት መጥፋት፣ የ60 ሰዎች ሕይወት ሰዎች አካል መጉደልና ንብረት መውደም በየደረጃው የሚገኙ የሚመለከታቸው የመንግስት አካላት በሕግ ሊጠየቁ ይገባል። በደቡብ ክልል በዲላ ዞን ተፈጥሮ በነበረው ሁከትና ብጥብጥ ከተፈናቀሉት 4000 ሴቶችና ቁጥራቸው በውል በሙሉ ያልታወቁ ሕፃናት መፈናቀላቸው ታውቋል። በመሆኑም ለነዚህ ለጥፋት ተጋላጭ የህብረተሰብ ክፍሎች ትኩረት በመስጠት እገዛና ድጋፍ የክልሉ መንግስት ሊያደርግ ይገባል። በሰላማዊ መንገድ የፖለቲካ አማራጭን በማቅረብ ለመንቀሳቀስ በህግ ተመዘገበው የጌዲዮ ዲሞክራሲያዊ ድርጅት የተባለ የፖለቲካ ፓርቲ አመራርና አባላት በጌዲዮ ዞን በተለያዩ የመንግስት መዋቅር የሚገኙ የአመራር አካላትና የዞኑ ፖሊስ አንዳንድ አባላት ሁከቱን በመቀስቀስ በማደራጀትና በመምራት በነበራቸው ተሳትፎ ልክ በህግ መጠየቅ አለባቸው።
የኮሚሽኑ ሪፖርት በአማራ ክልል ተፈጥሮ ነበር ባለው ሁከትና ብጥብጥ ምክንያት ምርመራው አሳይቶኛል ያለውን በሰው ህይወትና አካል ላይ የደረሰ ጉዳት በሚከተለው መልኩ ዘርዝሮታል።
አማራ ክልል በሰው ህይወት እና አካል ላይ የደረሰው ጉዳት ዞን ጎንደር ከተማ ሞት ከሲቪል 14 ከጸጥታ አካል 11 ጎንደር ከተማ አካል ጉዳት ሲቪል 6 ጸጥታ አካል 17 ሰሜን ጎንደር ሞት ሲቪል 40 የጸጥታ አካል 14 ሰሜን ጎንደር አካል ጉዳት ሲቪል 51 የጸጥታ አካል 42 ዞን ባህር ዳር ሞት ሲቪል 19 የጸጥታ አካል 2 ባህር ዳር አካል ጉዳት 125 የጸጥታ አካል 10 ዞን ምዕራብ ጎጃም ሞት ሲቪል 9 የጸጥታ አካል 1 ምዕራብ ጎጃም አካል ጉዳት ሲቪል 34 የጸጥታ አካል 27 ዞን ደቡብ ጎንደር ሞት ሲቪል 16 ጸጥታ አካል የለም ደቡብ ጎንደር አካል ጉዳት ሲቪል 36 የጸጥታ አካል የለም ዞን ምስራቅ ጎጃም አካል ጉዳት 1 ሰው ሲቪል እና የጸጥታ አካል 2 ዞን አዊ ሞት ሲቪል 12 የጸጥታ አካል 2 ዞን አዊ አካል ጉዳት ሲቪል 23 የጸጥታ አካል 2 ድምር ሞት ሲቪል 110 የጸጥታ አካል 30 አካል ጉዳት ድምር ሲቪል 276 የጸጥታ አካል 100
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ባቀረቡት ሪፖርት መሰረት በአማራ ክልል ተፈጥሯል ለተባለው ሁከትና ብጥብጥ መሰረታዊ መንስኤዎች ናቸው የተባሉት በአመዛኙ ከኦሮሚያው ጋር ተመሳሳይነት አላቸው። የሚለየው በዚህ ክልል አለ የሚባለው የድንበር ችግር እንደሆነም ተገልጿል። ሪፖርቱ በወቅቱ በተለያዩ የአማራ አካባቢዎች የተቃውሞ ሰልፎችን አባብሰዋል ካላቸው የወልቃይት ጥያቄ አልተመለሰም በሚል በየድረ ገጹ ይወጡ ከነበሩት መልእክቶች ሌላ ሰማያዊ ፓርቲንም ተጠያቂ አድርጓል።
ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓመተ ምህረት ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓመተ ምህረት ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ተችሏል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል።
የኮሚሽኑ ሪፖርት በማጠቃለያው ላይ እንዳመለከተው ብጥብጡና ሁከቱ በተፈጠረባቸው ስፍራዎች ሁሉ የጸጥታ ኃይሎች ተመሳሳይ እና ወጥ እርምጃዎች አልወሰዱም። በአንዳንድ ስፍራዎች የጸጥታ ኃይሎች ህጋዊና ተመጣጣኝ ኃይል ሲጠቀሙ፣ በሌላ ስፍራ ደግሞ ህገወጥና ተመጣጣኝ ያልሆነ እርምጃ ወስደዋል። ስለሆነም ህገወጥና ተመጣጣኝ ያልሆነ ኃይል የተጠቀሙ በህግ እንዲጠየቁ ምክረ ሐሳብ አቅርበዋል። በመንግስት አስተዳደር ደረጃም ግዴታቸውን ያልተወጡትን በህግ እንዲጠየቁ ሐሳብ አቅርበዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናምል ሰግናለን። አድማጮች፣ ይህንን የኮሚሽኑን ሪፖርት በተመለከተ ከኦሮሞ ፌዴራላዊ ዲሞክራሲያዊ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ ከሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ፣ እንደዚሁም ደግሞ ከኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድና ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ኃላፊ አቶ አበበ ገላው ጋር ያደረግነውን ቃለ ምልልስና ቃለ ምልልሱን ተከትሎ የሰራነው ሪፖርት በሰዓት እጥረት ምክንያት ዛሬ ማቅረብ አልቻልንም። በነገው ምሽት ይዘን እንመለሳለን። እንደዚሁም ደግሞ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ወደ መጨረሻው ዘገባችን ነው የምናልፈው። እንግዲህ እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። በእያንዳንዷ ቀን በሚሊዮን የሚቆጠሩ አሜሪካውያን በፕላስቲክ ጠርሙሶች የታሸጉ የተጣራ ውሃን ጨምሮ የተለያዩ ጣፋጭ ፈሳሾችን ይጠቀማሉ። ከ60 ሚሊዮን በላይ የሚሆኑት እነዚህ የፕላስቲክ ጠርሙሶች ከአገልግሎት በኋላ ይጣላሉ ወይም በየቀኑ ይቃጠላሉ። በቅርቡ ግን 2 ስራ ፈጣሪ ወጣቶች እነዚህን የፕላስቲክ ጠርሙሶች ወደ ጫማነት በመቀየር አገልግሎት ላይ እንዲውሉ እያደረጉ ነው። የዘገበችው ዲቦራ ብሎክናት እንዲህ አድርጌ አዘጋጅቸዋለሁ። እነዚህ ምናልባት የዓለማችን የመጀመሪያዎቹ ጫማዎች ናቸው። በሳን ፍራንሲስኮ ነዋሪ የሆኑት እኒህ ስራ ፈጣሪዎች ሮቲስ በሚል መጠሪያ ከፕላስቲክ ጠርሙሶች ለሴቶች ጫማ በመስራት ለተጠቃሚ አቅርበዋል። ሮት ማርቲን ድርጅቱን ከመሰረቱት መካከል አንዱ ነው።
እነዚህን የፕላስቲክ ጠርሙሶች በሚገባ በሙቅ ውሃና በኬሚካል እናጥባቸዋለን። ከዛም እንፈጨዋለን። በመቀጠል በማለስለስ ለጫማ መስሪያነት ወደሚያገለግል ቀጭን ክር እንቀይረዋለን።
በክር መልክ የተዘጋጀው ፕላስቲክ በተለያዩ ማዕዘኖች በፍጥነት በሚሸምነው መሳሪያ ጫማው ይሰራል። ይህ ማሽን ምንም ትርፍራፊ ሳያስቀር ሁሉም የፕላስቲክ ክር ጥቅም ላይ እንዲውል ያደርጋል። በሹራብ መልክ የተሸመነው ጫማ ከመርገጫው የጫማ ሶል ጋር በጥንቃቄ ይጣበቃል። ይህም ሶል ከካርቦን ነጻ ከሆነ ጎማ የሚሰራ ነው። የሮቲ ጫማዎች በድረገጽ ለገበያ ይቀርባሉ፣ ይሸጣሉ። አሜሪካዊቷ ተዋናይት ግዌን ፓልትሮው እነዚህ ጫማዎችን ተጫምታ ከታየች ወዲህ የጫማዎቹ ቁጥር ፈላጊ በጣም ከፍተኛ ሆኗል።
የሚጣሉ የፕላስቲክ ጠርሙሶች እጥረት ይገጥሙናል የሚል ሐሳብ የለን። በጣም ከበቂ በላይ የሚያስፈልጉን ጥሬ እቃዎች አለን ማለት ነው። በዚህም ለቀጣይ የሥራ ዘመናችን ስኬታማ መሆናችንን ነው የምንረዳው።
እነዚህ ጫማዎች ተለብሰው ሲያረጁ አይጣሉም። ለፋብሪካው በመመለስ በድጋሚ ለሌላ አገልግሎት የሚውል እቃ ይሰራባቸዋል። በሀገራችን ከቆሻሻ ጋር ተደባልቀው የምናያቸው በርካታ የፕላስቲክ የውሃ ጠርሙሶች ከዘይትና ፈሳሽ ጋዝ መቀነሻነት አልፈው በየሜዳው የተበተኑ ገንዘብ መሆናቸውን በመረዳት እኛም የሀብት ምንጮቻችን ልናደርጋቸው ይገባል የሚል አስተያየት አለን።
Yeah, better get over.
የተከታተላችሁት ጋቢና ቪኦኤ ነበር። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ሙዚቃ በመምረጥ ዲጄ ፋትሱ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
ሀሳቡ ምቅዱ ተሳርቶ ህልማችሁ እስክትመለሱ ሆድ እንዳይደሳችሁ ቅርብ ነው አይደለም።